थ्रू द बाइबल अम्हारिक प्रोग्राम नंबर 4-5 नवंबर 16, 2005 वेनसडे इवनिंग। ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክብሯን አድማጮቼ እያላችሁበት በጌታ በኢየሱስ ክርስቶስ ስም የሆነ ሰላምታችን ይድረሳችሁ። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። በዚህን ሰዓት እነሆ ከማይነጥፈውና ከማይደርቀው ከዘላለማዊ የእግዚአብሔር ማድ ሁላችንም ለመመገብ ቀርበናል። እንግዲህ ዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የአንደኛ ነገሥት መጽሐፍ ከተመለከተን በኋላ በሚቀጥለው ክፍለ ጊዜ ጥናታችን የሁለተኛ ነገሥት መጽሐፍ ጥናታችንን ቀጣይ አድርገን እንመለከታለን ማለት ነው። በእውነት እግዚአብሔር አምላካችን ደግሞ ያንዳንዳችንን በቃሉ አማካኝነት እየተገናኘ ድንቅ ሥራውን የመንግስቱን ሥራ ለኔና ለናንተ እየገለጠ ሳይሰውር በመንፈስ ቅዱስ አስተማሪነት በልባችን ጽላት ላይ የጻፈ ዛሬን ደርሰናል። እግዚአብሔር እንደምን ታላቅ ነው። ደብዳቤዎቻችሁ ይባርኩናል፣ ይደርሱናል፣ ያጽናኑናል። ለጥያቄዎቻችሁም ደግሞ ነው በጸሎት ክፍለ ጊዜያችን ሁላችሁንም እናስባለን። በእውነት ላለው ልክ እንደ ጻፋችሁት እኛም ደብዳቤዎቻችሁን በእግዚአብሔር ፊት እናቀርባለን፣ ነገርን ሁሉ ማከናወን ወደሚችል። ስለዚህ በዚህ ሁሉ ደግሞ ደስ ሊላችሁ ይገባል። እግዚአብሔር እናንተንም በዛ እኛንም በዚህ ስለሚገናኝን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንግዲህ እንደ ወትሮ ሁሉ በቴክኒኩ በኩል አለማዮ ዳዊት ያገለግለናል። በትምርቱ በኩል ከናንተ ጋር እስከ መጨረሻው የምቆየው እኔ አበበ ከበደ ወርቄ ነኝ። የዛሬውን ዝግጅታችንን በዚህ ዝማሬ ብንጀምር
የመስኪኖቹን ጩኸት ሲያደምጥ በጽድቁ ሲገለጥ ማነው ችሎ የሚቆም ፊቱ? የትኛው ኃያል የትኛው ብርቱ? ማነው ችሎ የሚቆም ፊቱ? የመስኪኖቹን ጩኸት ሲያደምጥ እግዚአብሔር በጽድቁ ሲገለጥ ማነው ችሎ የሚቆም ፊቱ? የትኛው ኃያል የትኛው ብርቱ? ማነው ችሎ የሚቆም ፊቱ? እስራኤል ሲጨነቅ በምድያም ቀንበር ወኔ ሁሉ ከቶ ሲጮ ወደ እግዚአብሔር አላስፈለገውም ጦረኛ ብርቱ ሰው ጌዴዎንን አስነሳ ፈርቶ ተሸሸገ። የምስኪኖቹን ጩኸት ሲያደምጥ እግዚአብሔር በጽድቁ ሲገለጥ ማነው ችሎ የሚቆም ፊቱ? የትኛው ኃያል የትኛው ብርቱ? ማነው ችሎ የሚቆም ፊቱ? በፈርዖን ግዛት ሕዝቡ ተጨንቆ ወደ አምላኩ ሲጮ በግፍ ተሳቆ ጌታ አላስፈለገውም ብዙ ጦርና ሰልፍ በሙሴ በተፈራ ሕዝቦቹን ሊያሳበ የምስኪኖቹን ጩኸት ሲያደምጥ እግዚአብሔር በጽድቁ ሲገለጥ ማነው ችሎ የሚቆም ፊቱ? የትኛው ኃያል የትኛው ብርቱ? ማነው ችሎ የሚቆም ፊቱ?
አዎ እግዚአብሔር ለመዋጋት ከፈለገ ወዳጆቼ የሰልፍ ጋጋታ አስፈልገውም። እሱ ብቻውን ብርቱ ነው። እሱ ብቻውን አምላክ ነው። እግዚአብሔር ይክበር ይመስገን። እኔና እናንተ ታዲያ ይህንን ብርቱ አምላክ ታምነንና ተደግፈን ስለምንኖር ምንም ስጋት አይገባንም። እግዚአብሔር ወዳጆቼ ለኔና ለናንተ ከላላና ጥላ ድጋፍም ነው። ጌታ ለዘላለም እጅግ የተመሰገነ ይሁን። እናመስግን። እግዚአብሔር አባታችንና አምላካችን ሆይ ነፍሳችን አንተን ለዘላለም ታምናለችና እጅግ ደስ ይለናል። አቤቱ አባታችን ሆይ ደግመን ደጋግመን ስምህን ብንጠራና ብናሞጋግሰው እጅግ ደስ ይለናል። እኛ ቃላቶች ያጥሩናል፣ ሌላ የምንለው ነገር የለም። እግዚአብሔር ሆይ የልባችንን እስትንፋስ አንተ ታዳምጣለህ። ምኞቷንም እግዚአብሔር ሆይ እስከ አጥንታችን ፍላጭ ድረስ ገብተህም ደግሞ እግዚአብሔር ሆይ ታውቃለህ። ስለዚህ እጅግ አድርገን እንወድሃለን፣ እናመሰግንሃለን። በዘመናችን ሁሉ እግዚአብሔር ሆይ እንዳንተ የተመቸን እንዳንተም የሆነልን በነገራችንም ሁሉ የቀደመልንና እግዚአብሔር ሆይ ያሳካልን ማንም የለም። አቤቱ ጌታ ሆይ ዛሬ ወደድናቸው ነገ ጠልተውን እናገኛቸዋለን። አንተ ግን ፊትህ ስለማይቀያየርብንና ስለማትጠላን በድለዋል፣ ወድቀዋል፣ ተሰናክለዋል ልጆቼ ብለ ፊትህን ከኛ ስለማታዞርና በጉያህም ደግሞ ስለምትሸሽገን እጅግ እናመሰግንሃለን። ምረትህ ብዙ የሆነ አምላካችንና አባታችን እግዚአብሔር ሆይ እንዲሁ ደግሞ እስከ ዘላለሙ በዚህ በበጎነትህና በቸርነትህ ውስጥ ጠብቀን። እግዚአብሔር ሆይ አሁን ደግሞ ባሪያዎች አንተን ለመስማት ሽተን ቀርበናል። ባክ መሻታችንን ተመልክተ ደግሞ ለኛ የሚገባውን መንፈሳዊውን መና ከጸባውት በዚች ሰዓት እንድትሰጠን እንለምናለን። ጊዜውንና ሰዓቱን ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ስለ አካብና ስለ ኤልዛቤል የተነገረውን ፍርድ ከተመለከትን በኋላ አለፍ ብለን ደግሞ ከምዕራፍ 22 ስለ አካብና ነቢዩ ሚክያስ መመልከታችን ይታወሳል። እነዚህ 400 ነቢያት በሙሉ አካብ ሶራውያንን ድል እንደሚያደርግ ለዚህም እግዚአብሔር እንደሚረዳው ትንቢት ተናገሩ። በተለይም ደግሞ ከነቢያቱ አንዱ ቲያትር የሚሰራ ነበር የሚመስለው ማለታችን ይታወሳል። ድል ማድረግ ብቻ ሳይሆን ድሉ ስለሚገኝበትም ሁኔታ ጭምር ነበር ትንቢቱን እየተናገረ የነበረው። ነቢያቱ በሙሉ ወገኖቼ ሁሉም ነገር ይሳካላችኋል፣ ይከናወንላችኋል በማለት ትንቢት ሲናገሩ ነገሥታቱ በዙፋኖቻቸው ላይ ሆነው ይታዘቡ ነበር ብለናል። ዛሬም የዚህን ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ነገሥት ምዕራፍ 22 ቁጥር 13ን ተመልከቱ። እንግዲህ ይህ ምዕራፍ የአንደኛ ነገሥት መጽሐፍ መጨረሻ ይሆናል ማለት ነው። ስታላችሁ አይደል? አንደኛ ነገሥት እንግዲህ በምዕራፍ 22 ላይ ይጠናቀቃል ማለት ነው። ወገኖች 400 ነቢያቱ በሙሉ አክአብ ሶርያውያንን ድል ትመታለ ብለው ቢያደፋፍሩት ምቅሉ ሚክያስ ደግሞ ሌላ ነገር ይናገራል። እስቲ ቁጥር 13ን ተመልከቱ። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሡ መልካምን ይናገራሉ፣ ቃልም እንደ ቃላቸው እንዲሆን መልካም እንድትናገር ለምንሃለው አለው። ተመልከቱ፣ መልእክተኛው ሚክያስን ያግባባዋል ማለት ነው። ይህ መልእክተኛ እንደዚያ የተናገረው ሚክያስን የረዳ መስሎት ሳይሆን እንደማይቀር አስባለሁ። ሚክያስም ሕያው እግዚአብሔርን እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። አንደኛ ነገሥት ምዕራፍ 22 ቁጥር 14ን ተመልከቱ። ከዚያ በኋላ ሚክያስ ወደ ንጉሡ መጣ። ሁለት ነገሥታት በየዙፋኖቻቸው ተቀምጧል። የባለ ነቢያት ደግሞ በክፍሉ ውስጥ ወዲያ ወዲህ እየተንጎራደዱ ትንቢት ይናገሩላቸዋል። ትንቢታቸው ደግሞ የትንቢቱ ሸት ነበር። እግዚአብሔር የሚናገረው ለንጉሱ ለማስተላለፍ ብቻ ነበር ሚክያስ የመጣው። ሚክያስ ቅን የእግዚአብሔር ሰው ነው። ወደ ንጉሱም በመጣ ጊዜ ቁጥር 15ን ተመልከቱ። ሚክያስ ሆይ ወደ ሬማ ዘገላድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣና ተከናውን እግዚአብሔርን በንጉሱ እጅ ይሰጣታል ብሎ መለሰለት። ሚክያስ በመጻታ አነጋገር ነበር የተናገረው። ሌላው በመጻታ አነጋገሩ የሚታወቅ ነብይ ደግሞ ኤልያስ ነበር። ስለዚህም የተናገረው ከልቡ እንዳልሆነ የተረዳው ንጉስ እባክህን እውነቱን ብቻ ንገረኝ ሲለመነው፣ እስቲ ቁጥር 16 እንደሞ እንመልከት። ንጉሱም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። በሌላ አነጋገር ንጉሱ ከዚህ ቀደም እንደ ሌሎች ነቢያት ስትናገር ሰምቼ አላውቅም፣ አሁን ግን እንደ ሌሎች ነቢያት ስትናገር ሰምቼ ጥርጥር አደረብኝ፣ እባክህን እውነቱን ንገረኝ ማለቱ ነበር። ወዲያውኑ ሚክያስ የምሩን መናገር ጀመረ። አሁን ደግሞ አለፍ ብለን ከቁጥር 17 እስከ 20 ያለውን ደግሞ አብረን አንድ ላይ እንመልከት። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየው። እግዚአብሔርም ለነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለሳል ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይነግርልኝ አላልኩህምን አለው። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይም ሠራዊት ሁሉ በቀኙና በግራው ቆሞ አየው። እግዚአብሔርም ወጥቶ በሬማት ዘገላድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ የሚልን ቃል እንመለከታለን። እግዚአብሔር ወዳጆቼ የሚያደርገውን ሁሉ ያውቃል። ይህን በተመለከተ የማንንም ምክር አይፈልግም። መንፈስም ወጣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁም አድርጋለው ይላል። ከእግዚአብሔር ይሁንታ ካገኘ በኋላ ደግሞ አሁንም እነሆ እግዚአብሔር በእነዚህ በነቢያት ሁሉ አፍ ሐሰተኛ መንፈስ አድርጓል፣ እግዚአብሔርም በላይ ክፉ ተናግሮብሃል የሚልን ቃል ደግሞ በቁጥር 23 ላይ እንመለከታለን። ሚክያስ የእነዚያን ነቢያት ሐሰተኛነት ያጋለጠው ይህን በሚመስል መንገድ ነበር። የክናናም ልጅ ሰዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ ያለፈ አለ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በእርክ ጊዜ ታያለ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም ሹም ወደ አሞን ወደ ንጉሡም ልጅ ወደ ዮአስ መልሳችሁ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞታ አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ አለ። ከቁጥር 24 እስከ 27 ያለውን ስፍራ መመልከት ይቻላል። የሐሰት ነቢይ የነበረው ሴዴቅያስ ሚክያስን በጥፊ መታው። ሚክያስ ደግሞ አንድ ቀን የሐሰት ነቢያት ሁሉ በፍርሃት የሚንቀጠቀጡበት ቀን እንደሚመጣ ይነግራቸዋል። ያ ቀን ደግሞ አክዓብ ሲሞትና እስራኤላውያንም ድል የሚሆኑበት ቀን ነው። ያኔ ሴዴቅያስ እውነቱን ይረዳል። አለፍ ብለን ቁጥር 28ን ደግሞ እናንብብ። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞ ማሕዛብ ሁሉ ሆይ ስሙኝ አለ። በሕይወት እንደማይመለስ ሚክያስ ለአክዓብ ነግሮታል። በሕይወት ከተመለስህ እግዚአብሔር አልተናገረኝም ማለቱ ነው አለው። እንግዲህ በሕይወት እንደማትመለስ የምናገረውም እውነት እንደሆነ እነዚህ ሰዎች ሁሉ ምስክሮቼ ይሆናሉ እያለ አስረግጦ ይነግረው ነበር። እስቲ ከዚህ በመቀጠል የአክዓብ መሸነፍና ሞትን እንመለከታለን። የሐሰት ነቢያትን ትንቢት በማድመጥ እስራኤል ወደ ጦርነት ሄዱ። በጦርነቱ ግን ድል ሆነዋል። አክዓብ ራሱን ሰውሮ ወደ ጦር ሜዳ ቢገባም ኢዮሳፍጥ ግን ልብሰ መንግሥቱን እንደለበሰ ነበር ወደ ጦር ሜዳ የገባው። በሌላ አነጋገር አክዓብ ኢዮሳፍጥ የጠላት ዓላማ እንዲሆን አሳስቦት ነበር ማለት ነው። እስቲ አለፍ ብለን ደግሞ ከቁጥር 31 እስከ 33 ያለውን እናንብብ። የሶርያም ንጉሥ 32ቱን የሰረገሎች አለቆች ከእስራኤል ንጉሥ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትቅጠሙ ብሎ አዞ ነበር። የሰረገሎቹ አለቆችም ኢዮሳፍጥን ባዩ ጊዜ በእውነት የእስራኤል ንጉሥ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ ይላል። በአክዓብ ሸር ምስኪኑ ኢዮሳፍጥ ሕይወቱን ሊያጣ ነበር። አንድ ሰውም ቀስቱን ድንገት ገትሮ የእስራኤልን ንጉስ በጥሩሩ ልብስ መጋጠሚያ በኩል ወጋው። ሰረገለኛውንም መልሰንዳ ተወግቻለሁና ከሰልፍ ውስጥ አውጣኛለሁ። በዚያም ቀን ሰልፍ በረታ። ንጉሱም በሶርያውያን ፊት በሰረገላው ላይ ተደግፎ ነበር። ማታም ሞተ። የቁስሉ ደም በሰረገላው ውስጥ ፈሰሰ ይላል። አካብ የተመታው ሆን ብሎ በርሱ ላይ ባነጣጠረ ወታደር አልነበረም። አካብ ኢላማ አልነበረም። ወታደሩም በርሱ ላይ አላነጣጠረም። ቀስቷ ግን ፈልጋ አገኘችው። ያካም ሞት ድንገተኛ ሊባል ይችል ይሆናል። ሞቱ ግን በእግዚአብሔር የታቀደ ጉዳይ ነበር። ወዳጆች፣ ያቺን ቀስት የመራው እግዚአብሔር ራሱ ነበር። ዛሬም ወዳጆቼ እግዚአብሔር በጣም ጥቃቅን በሚመስሉ ነገሮች እንኳን ይጠቀማል። መዝሙር 64 ቁጥር 7 እግዚአብሔር ከፍ ከፍ ይላል፣ የድንገት ምፍላጻ ወይም ቀስት ያቆስላቸዋል ይላል። አስተዋላችሁ አይደል? የሚገርም አባባል ወይም ደግሞ ጥቅስ ነው። ወዳጆቼ ብዙ ጊዜ አንዳንዶች ከእግዚአብሔር እጅ ያመለጡ ይመስላቸዋል። እግዚአብሔር ግን በስማቸው ፈልጎ የሚወጋቸውን ቀስት ማዘጋጀት እንደሚችል ይዘነጋሉ። ምንም ያህል ብትደበቁና ብትሸፋፈኑ፣ ምንም ያህል ብልጣብልጥና ጮሌዎችም ብትሆኑ ከዚያ ቀስት ፈጽሞ አታመልጡም። በአካብ የደረሰው ይሄው ነበር። ከቁጥር 37 እስከ 38 ያለውን ተመልከቱ። ወደ ሰማርያም መጡ። ንጉሡንም በሰማርያ ቀበሩት። አመንዝሮች በታጠቡበት በሰማርያ ኩሬ ሰረገላውን አጠቡት። እግዚአብሔርም እንደ ተናገረው ቃል ውሾች ደሙን ላሱት ይላል። እስቲ ተመልከቱ። እግዚአብሔር በኤልያስ አማካይነት እንደ ተናገረው አክአብ ሞተ። ናቡቴ በሞተበት ስፍራ ውሾች ደሙን ላሱት። አክአብ በተቻለው መጠን ከዚያ ስፍራ ለመራቅ ፈልጎ ነበር። ሰረገላው ግን ወደ ናቡቴ እርሻ ቦታ አመራ። ደሙን በዚያ ስፍራ በነበረው ኩሬ ታጠበ። ደሙን የሚልሱ ውሾችም እዚያው ነበሩ። ትንቢቱ ቃል በቃል ተፈጸመ። ወገኖቼ ሰው የሚዘራውን ያንኑ ያጭዳል። ለምን? ምክንያቱም እግዚአብሔር አይዘበትበትም። ኃጢአትን መሰወር አትችሉም። ወዳጆቼ ይህንን ዘወትር ማስታወስ አለባችሁ። ኃጢአት ፈጽሞ አትደበቅም። እግዚአብሔርም ደግሞ ያችን ኃጢአት ሳይቀጣ ፈጽሞ አይቀርም። ስለዚህ በእግዚአብሔር ፊት ኃጢአት በሠራችሁ ጊዜ በንስሐ በፊቱ ውደቁ። እግዚአብሔር በዙፋኑ ላይ ነው። ከእርሱ የሚሰወር አንዳችም ነገር የለም። አሁን ደግሞ ወደ ኢዮሳፍጥ ስንመለስ ታላቅ ስህተት መፈጸሙን እንመለከታለን። በአባቱም በአሳ መንገድ ሁሉ ሄደ፣ ከእርሱም ፈቀቅ አላለም። በእግዚአብሔርም ፊት ቅን አደረገ። ነገር ግን በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር ይላል። ቁጥር 43ን ይመለከቷል። ኢዮሳፍጥ አስመስሎና ተመሳስሎ መኖር ይፈልጓል። እንዲህ ያለ ሕይወት እስካለው ድረስ ደግሞ እግዚአብሔር ሊባርከው አይችልም። የዚህን ሰው አስመሳይነት ከጥቅሱ መመልከት ቢቻልም በግል ሕይወቱ ግን ለእግዚአብሔር ስለተገዛ መልካም ንጉሥ ተብሏል። ወዳጆቼ ኢየሱስ ክርስቶስ የእግዚአብሔር ልጅ ስንከተልና ስንታመነው አስመስለንና ዓለምንም ደግሞ መስለን መኖር የለብንም። ውዳችን ሕይወታችን ነውና እርሱን መስለን በእርሱ በተራመደበት ባለፈበት ጎዳና ሁሉ ማለፍ መቻል አለብን። ኢየሱስ ክርስቶስ እንቋችን ነው።
Jesus, ante el cuyo en él.
ኢየሱስ ክርስቶስን የመሰለ ማንም የለም ወዳጆቼ። እሱ ውዳችን ነው። እግዚአብሔር ይክበር ይመስገን። አሁን እስቲ አለፍ ብለን ከቁጥር 44 ያለውን ቃል አብረን እናንብብ። ኢዮሳፍጥም ከእስራኤል ንጉስ ጋር ታረቀ ይላል። ይህም ማድረግ ያልነበረበት ሌላው ስህተቱ ነበር። ከሁለተኛ ዜና መዋዕል እንደምንመለከተው ከአካብ ዘንድ ሲመለስ ባለራእዩ ያናኒ ልጅ ኢዩ ሊገናኘው ወጣ። ንጉሱንም ኢዮሳፍጥን ካዲውን ታግዛለህን ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል ይላል። ሁለተኛ ዜና ምዕራፍ 19 ከቁጥር 2 እስከ 3 ያለውን መመልከት ይቻላል። ሁለተኛ ዜና ምዕራፍ 19 ከቁጥር 2 እስከ 3 ያለውን በኋላ ተመልከቱ። ኢዮሳፍጥም ወደ ኦፊሬዶ ወርቅ ያመጡ ዘንድ የቴርሴስን መርከቦች ይሰራ። ነገር ግን መርከቦቹ በጽዮን ጋብር ተሰበሩ እንጂ አልሄዱም። ያካብም ልጅ አካዚያስ ኢዮሳፍጥን ባሪያዎቼ ከባሪያዎች ጋር በመርከብ ይሂዱ አለው። ኢዮሳፍጥ ግን አልወደደም ይላል። ቁጥር 48 እና 49ን ተመልከቱ። በሰሜናዊ መንግስት የነገሰው ያካብ ልጅ ከኢዮሳፍጥ ጋር አብሮ ትርፍ የሚያስገኝ ሥራ ሊሰራ ፈልጓል። ኢዮሳፍጥ ግን ፈቃደኛ ሆኖ አልተገኘም። አሁን የሚገባውን የተማረ ይመስላል። አስመስሎ መኖርን አልፈለገም። ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። በርሱም ፋንታ ልጁ ኢዮራም ነገሰ ይላል። ቁጥር 50ን ይመለከቷል። ኢዮሳፍጥ ሞተ፣ ልጁ ዮራም ዙፋኑን ወረሰ። እስቲ ዛሬውን የመጨረሻ ጥቅሳችንን ከቁጥር 51 እስከ 53 ባለው ስፍራ አብረን እንመልከት። በይሁዳም ንጉስ በዮሳፍጥ በ17ኛው ዓመት ያካብ ልጅ አካዚያስ በእስራኤል ላይ በሰማርያ መንገስ ጀመረ። በእስራኤልም ላይ 2 ዓመት ነገሰ። በእግዚአብሔርም ፊት ክፉ አደረገ። በአባቱና በእናቱም መንገድ እስራኤልንም ባሳተ በናባጥ ልጅ በኢዮሮብዓም መንገድ ሄደ። ባልንም አመለከ ሰገደለትም። አባቱም እንዳደረገ ሁሉ የእስራኤልን አምላክ እግዚአብሔርን አስቆጣ አይላል። ያካብ ልጅ ወዳጆቼ አካዚያስ በሰማርያ በእስራኤል ላይ ነገሰ። የነገሰው ለሁለት ዓመት ብቻ ቢሆንም የአባቱንና የእናቱን የኤልዛቤልን መንገድ ነበር የተከተለው። እግዚአብሔር ወዳጆቼ እኛን ደግሞ በእውነት መንገድ ይምራል። እግዚአብሔር አትስሩ የሚለንን ነገር ባንሰራ፣ ስሩ የሚለንን ነገር ብንሰራ በረከት ይበዛልናል። በመውጣት እንባረካለን፣ በመግባታችንም እንባረካለን። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች የዚህ የአንደኛ ነገስት መጽሐፍ ጥናታችን በዚሁ ይጠቃለላል። አስተያየት፣ ጥያቄ እንዲሁም ደግሞ የምትሉን ነገር ካለ አድራሻችን 1366 አዲስ አበባ ነው። በጸሎታችሁም ደግሞ ደግፉን። ደብዳቤዎቻችሁን ስናገኝ እጅግ እንጽናናለን። ትምህርቱ የቱን ያህል እንደጠቀማችሁና እንደተባረካችሁበት ብትጽፉልን እኛ በእውነት እግዚአብሔርን እናመሰግናለን፣ ደስም ይለናል። ስለዚህ ደብዳቤዎቻችሁ አይለዩን። በሚቀጥለው ክፍለ ጊዜ ደግሞ እንዲሁ የሁለተኛ ነገስት መጽሐፍን ጥናት ይዘንላችሁ እንደምንቀርብ በማሳሰብ ነው። ሰላሙኑ
አነ ባጌታዬ አፈር ላይ ተደፍቶ የወደቀበትን ጭንቀት ተመልክቶ ጌታዬ ተጨንቆ አባዬ ያለ አጋዥ አልተገኘም ለጌታዬ ባለ መስቀል ተሸክሞ ትከሻው ጥላት ግርባቱ በዛ ግራው ተመለጠ ራቁቱን ደም ሲያፈስ በቀራንዮ አለ አንገቱ ደፋ ሲል ዳተ ከፈለ
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።